ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ታህሳስ 14 ቀን 2014 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ታህሳስ 14 ቀን 751 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከመቼ?
ማን አገሩን ጎዳ? ማንስ ለአገር ሲል ተጎዳ? ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበው የዕለቱ ሐተታችን ርዕስ ነው። በማስከተልም ሙሴ ወይስ ሙሶሊኒ በሚል ርዕስ በታህሳስ ወር ተላልፎ የነበረውን ሐተታ በድጋሚ እናቀርባለን። በመጨረሻም ማን ያውራ የነበረ በሚል በኢሕአፓ በተከታታይ ከታተሙ ጽሑፎች አንዱን ክፍል አሰምተን ክፍል አንድ ዝግጅታችን ይጠቃልላል። አሁን ወደ ዜናው።
የአገዛዙ የኮሙኒኬሽን ጽሕፈት ቤት ሐሙስ ታህሳስ 14 ቀን በሰጠው መግለጫ የአሸባሪው የያኔ ቡድን በአማራና ከአፋር አካባቢ ተራርጎ የማስወጣቱ ተግባር የተጠናቀቀ መሆኑን ገልጾ ወደ ትግራይ ሳይገባ ንጻብ አደረጋቸው አካባቢዎች የተፈታተኑ የያኔ ታጣቂዎችን በማጣፍ ስራ ላይ ብቻ ተሰማርቶ እንዲቆይ ትዕዛዝ የተሰጠ መሆኑን አስታውቋል። በአገዛዙ የተሰጠው ውሳኔ ሰሞኑን የብልጽግና አባላት ሲወያዩበት ከነበረው ከድርድር ሐሳብ ጋር የተያያዘ መሆኑ ግልጽ ነው የሚሉ ወገኖች አገዛዙ ይህን ውሳኔ በመወሰኑ ምክንያት ህዝባዊ ተቃውሞ የበረታ ሊሄድ እንደሚችል ይጠቁማሉ። የኢትዮጵያ ህዝብ ያሸባሪን የወያኔ ቡድን እድሜ ሊያራዝም የሚችል ምንም አይነት ሁኔታ እንደማይቀበል የሚገልጹ ሰዎች የቡድኑ መሪዎች እስካልተደመሰሱ ወይም እጃቸውን እስካልሰጡ ድረስና እንዲሁም የቡድኑ ታጣቂዎች ትጥቃቸውን የሚፈቱበትን ሁኔታ እስካልተፈጠረ ድረስ የስጋት ምንጭ መሆናቸው የሚቀጥል መሆኑን አስረግጠው ይናገራሉ። ዱቄት ሆኗል ክንፉ ተመቷል የሚለው ተረት ተመልሶ መምጣቱ የማይቀር መሆኑን ይገልጻሉ። በአማራው አካባቢ በየቦታው ተጥሎ የነበረውን የሰዓት እላፊ ገደብ ማሻሻያ የተደረገበት መሆኑ ታውቋል። በአካባቢው ያለው የጸጥታ ሁኔታ እየተሻሻለ በመምጣቱ የኢኮኖሚ እንቅስቃሴዎች እንዳይዳከሙና በቅርቡ ከዳያስፖራ ይመጣሉ የተባሉ ትውልደ ኢትዮጵያውያን እንቅስቃሴ ላይ ችግር ላለመፍጠር ከምሽቱ 2 ሰዓት እስከ 12 ሰዓት የነበረው የሰዓት እላፊ አዋጅ ከምሽቱ 4 ሰዓት እስከ 11 ሰዓት እንዲሆን በማድረግ ማሻሻያ የተደረገበት መሆኑ ታውቋል። በተመሳሳይ ዜና በአማራ አካባቢ የአስተዳደር ተቋማት መደበኛ ስራቸውን እንዲጀምሩ ውሳኔ የተላለፈው መሆኑን ታውቋል። የተፈናቀሉ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ዘመቻውን ለመደገፍ የወጡ የመንግስት ሰራተኞችም ተመልሰው ከመደበኛ ስራቸው ጎን የህልውና ዘመቻውን እንዲደግፉ ውሳኔ የተላለፈው ተብሏል። ሁለት ተሰሚነት ያላቸው የአሜሪካው ሴኔት እና የአሜሪካው የኮንግረስ ፕሬዝዳንት ኢትዮጵያ የአጓን ተጠቃሚነት መብቷ እንዲቀጥል ለፕሬዝዳንት ባይደን ደብዳቤ ላኩማናቸው ይፋ ሆኗል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ኃላፊ የሆኑት ሴኔተር ክሪስ ቫን ሆለንና የአሜሪካ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ካረን ባስ ታህሳስ 12 ቀን ለፕሬዝዳንት ባይደን በጋራ በጻፉት ደብዳቤ ከሚቀጥለው የፈረንጆች ዓመት ጀምሮ የኢትዮጵያ የአጓን ተጠቃሚ እንድትሆን የሚያደርገውን የአስተዳደር መመሪያ እንዲነሳ ጠይቀዋል። ሁለቱ መሪዎች በጻፉት ደብዳቤ ይህ የአጓ በሚል የእንግሊዝኛ ምህጻረ ቃል የሚጠራውና በኢትዮጵያ የተመረጡ ምርቶች ከቀረጥ ነጻ ሆነው ወደ አሜሪካ የሚገቡበት የተጠቃሚነት መብት በአስተዳደር መመሪያ መሰረት የሚታገድ ከሆነ በድህነት ውስጥ የሚኖሩ ኢትዮጵያውያን ሰራተኞችን በከፍተኛ ደረጃ ከመጉዳቱ ባሻገር ጦርነቱን ከማስቆም አንፃር ያለው ሚና አነስተኛ ነው ብለዋል። ስለሆነም እገዳው እንደገና እንዲጤን ጠይቀዋል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ከጥቂት ቀናት በፊት የስልጣን መልቀቂያ ለማስገባት የደረሱበትን ውሳኔ ማንሳታቸው ታውቋል። አብደላ ሐምዶክ ውሳኔያቸውን ለማጠፍ የበቁት ከሱዳን ወታደራዊ ተቋም መሪ ከሌተናንት ጀነራል አብዱል ፈታህ አልቡርሃን ጋር ከተወያዩ በኋላ ነው የተባለ ሲሆን ውይይቱ ምን እንደነበረና ስምምነት ከተደረገም በምን ላይ እንደሆነ ግን አልታወቀም። የአሜሪካ የአፍሪካ ጉዳዮች ቢሮ በጠቅላይ ሚኒስትር ሐምዶክ አልቡርሃን ጋር በስልክ ውይይት ማካሄዱን ታውቋል። ታድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ማን አገሩን ጎዳ? ማንስ ለሀገር ሲል ተጎዳ? ለዚህ ጥያቄ ተገቢውን መልስ ለመስጠት አለመቻል ወዳጅና ጠላትን አለመለየት ከሚያስከትለው ጉዳት ጋር ተመሳሳይ ነው። አገርን የጎዳውን አገርን የጠቀመ ብሎ ለማቀፍ መነሳት አንገትን ዳግም ለአራጅ ማቅረብ ይሆናል። የኢትዮጵያ ጠላቶች የኢህአፓ ዋና ጠላቶች ሆነው ባሽተዋል። ድርጅቱ ይህናው ቆም ታግሏቸው ነበር። ጉዳቱ የጸናበት ጠላት ሳይል በወዳጅነት ያቀፋቸው ወገን በመብዛቱ ነው። ምናልባትም አገር ምንድነው ለሚለው የሚሰጠው ትርጉም ተዛብቶ ሊሆን ይችላል። አገር ስንል በቅድሚያ ህዝብ ማለታችን ነው። ህዝብን የጎዳ አገርን ጎዳ እንጂ የሚጠቅም አይደለም። ፋሽስቱ መንግስቱ የኢትዮጵያን ወርቅ ተውልድ ጨርሶ ይያለ አገር ወዳድ ብለው ሊያሳመኑን የጣሩ ነበሩ። አሁንም መንገ ብለው በሰማት ደም የሚቀልዱ እንዳሉ እናውቃለን። ቆልምጫው ለወያኔም ቁንጮ ተርፎ የማፈሪያ ሲሞት አገር ተጎዳች በሚል ደረታቸውን የደለቁለት ጥቂት አልነበሩ። በዚህ ጸያፍ አቋም ማንነታቸውን የገለጹት ኮሎኔሉ ሲመጣ ገልበጥ ብለው የሷጫፋሪ ሆኑ እንጂ አጥፍተን ነበር ተሳስተን ነበር ብለው ህዝብን ይቅርታ ጠይቀው ሲስተካከሉ ለማየት አልታደልንም። የሰልፍን ይዘት ለማወቅ የተሰላፊውን ታሪክና ይዘት መርምሮ ማወቅ ወሳኝ ይሆናል። ማን ለአገር ቆመ መከራን ተቀበለ? ማን አገር ላይ ቆመ አገር ጎዳ አገርን ከዳ? የፋሽስት አገዛዝ መሪዎችና ካድሬዎች አገርን የጎዱና ህዝብን ለጥፋት የዳረጉ ናቸው። ምንኛ አገር ወዳድ ሊመስሉ ቢቀባጥሩ የግል ስልጣናቸውን እንጂ አገርን አይወዱም። ህዝብን ጠልቶ አገርን መውደድ አይቻልምና አገር አለ ህዝቧ አትገለጥምና። ዛሬ አማራውን እያፈጀ ኢትዮጵያን ወዳለው ብሎ ሊያሞኘን የሚጥረውን ኮሎኔል አምነው አጃቢ ቀባጣሪ የሆኑት ሁሉ ሊታዘንላቸው የሚገባ ፍጥሮች ናቸው። ህዝብ ስንልም ሰርፊውን ሰርቶ አደር ህዝብ እንጂ በጣት የሚቆጠሩ ከበርቴዎችና የጨቋኙ ስርዓት ተጠቃሚዎች ለማለት እንዳይደለ ግልጽ ነው። ህዝብን የሚበጅ ስርዓት፣ ህዝብ የሚደግፈው አገዛዝ አገር ወዳድ ቢባል ባልገደደ ግን ሲያሚው ለባንዳዎች እየተለጠፈ አስቸግሮናል። አገር መውደድ በቅድሚያ ህዝቧን ማፍቀርና ለብሔራዊ ጥቅሟ መቆምን የግድ ይላል። ህፃን ሽማግሌ ሳይለይ አማራውን እያረደ እያሳረደና ቤተክርስቲያናትን እያስቃጠለ ያለን ዘረኛ የኢትዮጵያ መሪ ብሎ ለመቀበልና ለማዋደስ መነሳት ሀገርን በክፉ የሚጎዳ አቋም ነው። ኢህአፓ ለኢትዮጵያ ሲል መስዋዕትነትን ተቀብሏል። ዛሬም ለሀገሩ እየተዋደቀ ነው። ሌሎች ደግሞ ከመንግስቱ እስከ የዛሬው ኮሎኔል ሳይታክቱ ሊያገለግሉ ደፋ ቀና የሚሉ ጽኑ አድርባዎች መሆናቸው ተጋልጧል። ቅንጅትን ማን አፈረሰው? ህብረትንስ ማን አሽመደመደው? እነማን ከወያኔ ጎን ተሰልፈው አገርን ጎዱ? አገር ሃይማኖታቸውን እነማን ረሱ? እውነቱን ለመናገር እነዚህ ጥያቄዎች ከባድ አይደሉም። አድርባዮቹ ደጋግመው ራሳቸውን አጋልጠዋል። የግንቦት ሰባት ቡድን መሪዎች አይነታ ምሳሌዎች ናቸው። አቋም በመለዋወጥ በመሸቀጥ ከጸረ ኢትዮጵያ ኃይሎች ጋር በመሸቃቀጥ ለሻቢያ በጽናት በማደር አገር ወዳድ ድርጅቶችን በማጥቃት አረስንቱ ዛሬም የኮሎኔሉ አማካሪና ደጋፊ መሆናቸውን ከማንም አልደበቁ። ኮሎኔሉ ለተወሰነ ጊዜ አዲስ መስሎ ሊያደናግር ሞክሮ ቢያወናብድም ይህን ሁሉ ደም ካፈሰሰ በኋላ ግን ተረኛ አምባገነን ለመሆን የሚዳዳው አውሬ ለመሆኑ ዛሬም አስረዱን የሚሉ ሊኖሩ አይፈቀድላቸውም። ለድድብናም ልክ አለው አለሽ ጦጣ እንደሚባለው ነው። ስለዚህም ልካቸውን ለማወቅ ለኢትዮጵያ ሞቱ ወይስ ኢትዮጵያን ጎዱ ብሎ መጠየቅና ማወቅ ግድ ይሆናል። መልሱ ማን እንደሆነ ይለያል። አገርን የጎዳውን ረስተን ሳንረሳ አገር ወዳድ ብሎ ከማቀፍ ስህተትም የሚያርቅ ይሆናል። የኢትዮጵያ ጠላቶች ሁሉ በኢህአፓ ላይ የሚረባረቡት ሀገሩን ባለው አቅም አላስነካ ስላላቸው ብቻ ነው። የኢትዮጵያ ጠላቶች ወዳጅ ብለው የሚያቅፋቸው ደግሞ ኢትዮጵያን የጎዱና ይበልጥም ሊጎዱም ቃል ይገቡ በመሆናቸው ነው። ለሀገር መሞት ህይወት፣ ዳግም ትንሣኤ ልደት። በጸረ ዘረኛው ትግል እንተባበር፣ ጸንተንም እንግፋበት።
ይኸው ልንገራችሁ መልፋቴ መድከሜ ነበር እንዲስማማ ግን እሷ በጭራሽ ምንም አልተሰማ ጩኸቴ ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ጩኸቴ ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ
የሰኞ ታህሳስ 19 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ሙሴ ወይስ ሙሶሊኒ? ግብዙንና ጥራዝነጠቁን ኮሎኔል ሊያሻሽጡ ሲነሱ ብዙ ሚሊዮን ዶላር እንዳጠፉ በወቅቱ ተጋልጧል። ልብወለድ ታሪክ ተፈጥሮለትና ባለም አቀፍ ደረጃ እንዲሰራጭለት ከተደረገ በኋላ ባለም አቀፍ ደረጃም ብልህ ዴሞክራሲያዊ መሪ ተብሎ እንዲሸለም ካደረጉ በኋላ ይህን ልብወለድ አምነው ያገር በቀል ሆዳሞችና ተላሎች ደግሞ አረመኔውን ኮሎኔል ለህዝብ ጭቆና ተሰልፎ 27 ዓመት ወይኖ የቆየውን ዘረኛ ሙሴ ብለው ማወደስን ተያያዙት። አትሳሳቱ፣ ሰውየው የደለበ ወያኔ ነው ስንላቸውም ሙሴም ከፈርዖን ቤት የወጣ ነው ሲሉ ሊራቀቁብን ሞከሩ። ኮሎኔሉ ሙሴ ሳይሆን ምስሉ ከሙሶሊኒ ጋር መሆኑን ለስልጣን ከበቃ ጀምሮ ስናስረዳ ስንናገር ከርመናል። በሂደትም ኮሎኔሉ ዘረኛ አምባገነን መሆኑን አረጋግጦ ተገኝቷል። ሙሶሊኒ ዘረኛም በግልጽም ፋሽስት ነበር። በኢትዮጵያ ላይ ወረራ አካሂዶ ወደ ሚሊዮን የተጠጋን ዜጋ ጨፍጭፏል። ህዝብን ሊከፋፍል የተቻለውን ጥሮ በተለይም በአማራው ላይ ሌላውን ሊያነሳሳ ያላደረገው ጥረት አልነበረም። ሙሶሊኒ ኤልዱቼ አምባገነን ነበር። ኮሎኔሉ ዛሬ የለየለት አምባገነን መሆኑን ህዝብ አውቋል። ፋሽስታዊ ጠባዩን መልኩን ካሳየ ሁለት የመከራ ዓመታት አልፈዋል። የፋሽስቶች መታወቂያ መለያ የሆነውን ዘረኝነትና ፍጅትም ተክኖበታል። ቀውስ ይቀፈቅፋል፣ ችግር መፍታት ግን አይቻለውም። ወፈፍ ያደርገዋል እንደ ሙሶሊኒ፣ ይዋሻል፣ ይዘባነናል በገዛ ህዝቡ ላይ። የሙሶሊኒ መጨረሻ በአደባባይ በመንጋ በቁልቁል መሰቀል ጊዜውን ጠብቆ የኮሎኔሉም እንደሚሆን ምንም ጥርጥር የለውም። እስከዚያው ግን ለፍጹም ስልጣን ጥሙና ጉጉቱ ከፍተኛ በመሆኑ ለዚሁ ዓላማው የሚበጀውን የብልጽግና ፍልስፍና መገልገያው አድርጎ በጎጥ ደረጃ ፈልፍሎ የዘመኑ ኢህአዴጎች በፍጹም ስልጣን ባለቤትነት ሊከርምብን ተነስቷል። የብልጽግና ወንጌል የሚለው ሃይማኖታዊ አቋም ሰበካ መደመር ከሚለው ውጥንቅጥ ጋር ተያይዞ ሲታይ ለኮሎኔሉ ስልጣን አመቺ ፖለቲካ ነው። የሃይማኖታዊ ምንጩ ጴንጠቆስጤነት ሲሆን የኮሎኔሉና የዘመኑ ብዙ ባለስልጣኖችም ነው። ዋናው መልእክቱ ደግሞ ላለቃችሁ ሙሉ በሙሉ ተገዢ ሁኑ፣ ማመጽ ኃጢአት ነው የሚለው ነው። በእምነቱ መሰረት መሪው ስዩም እግዚአብሔር በመሆኑ በሱ ላይ ማመጽ ወይም እሱን መቃወም አይቻልም። መሪው ወይም ዋናው ሹም ነው። ከኢየሱስም ጋር አገናኝ ድልድይና እሱን አለመቀበል ከቶም አይታሰብም። የኮሎኔሉ አምባገነን የመሆን ፍላጎት በዚህ የሚገለጽ ነው። ሚኒስትሮች ተብዮችን በተለይ የአማራ ብልጽግና ተወካዮችን በአደባባይ ማፍጠልጠል ጀምሯል። ከኔና ከማዕከሉ ውጭ ማንም መግለጫ እንዳይሰጥ ሲልም ከልክሏቸዋል። የማይቻል ተቆጥጣ መሆኑ እየታየ ነው። አማራውን እያስጨረሰ የለም የተገደለው ኦሮሞና ሽናሻ ነው ሊል የቀናው ይህ ጥራዝነት ተቅማሪ መንቀሳቀሻ ቤንዚኑ ጸረ አማራነት ለመሆኑ ዛሬ ምስክር ጠያቂ ሊኖር አይችልም። አሌ የሚሉ ካሉ ከህሊናቸው የተጣሉና የተወናበዱ አሳዛኞች ብቻ ናቸው። ባጭሩ በብልጽግና ፓርቲ ውስጥ በዚህ አቋም አማካኝነት ኮሎኔሉ የለየለት አምባገነን ሆኖባቸዋል። የዘንድሮ መንግስቱ ኃይለማርያም ወይም መለስ ዜናዊ ይህ ሊካድ የሚችል አይደለም የዚህኛው ክፋቱ ኮሎኔሉ ጽፍን ውሸታም ብቻ ሳይሆን ጥራት ነጠቀና ጉረኛ መሆኑ ነው ያማራው ህዝብ በግንባር ዘምቶ ያገኘውን ጸረወያን ይደል የኔ ብሎ ሊቀማ እየጣረም ነው ህዝብ በግንባር ሲዋደቅ ሲደማ እሱ ባሳበደው ዘረኝነት በመቀጠል አማራን ያፈናቅላል ያስገድላል ኢትዮጵያን ለማድቀቅ ይራወጣል አሁንም ትኩረቱ ሆነ ቀኝቱ ዘረኝነት ነው ብልጽግና ተባለ ሌላ ቢከፍቱት ተልባ ያው ኦህዴድ ዘረኛ ነው በዚህ ላይ ሀቅን መቀበል አቅቶን የለም ኮሎኔሉ ኢትዮጵያዊ ሆኗል ለውጥ ሊያመጣ ነው ምርጫ የሚለውም ፍትሃዊ ይሆናል የኢትዮጵያ ሉዓላዊነት ያስጠብቃል ብለን ባጉል ተስፋ መነሁለን የምንቀጥል ከሆነ ኢትዮጵያችን እውነትም ሊታዘንላት ይገባል ኮሎኔሉ ያዘጋጀው የብዙ መቶ ሺህ ቀልብ ጦር አገርን ሊታደግና ህዝብን ሊጠብቅ ነው ብለን ካሰብ እውነትም አይናችንን ከፍተን ተኝተናል ኮሎኔሉን በወታደር ኃይል ሳይቀር የረዳው ሻቢያ ድንበር አልፎ አልገባም ዝርፊያና ስደተኛ ፈሳ ላይ አልተሰማራም የሚለውን የኮሎኔሉን ውሸት ከዋጥን ደግሞ አገር አልባ ብንሆን የሚያስገርም አይሆንም ሻቢያ በዛላምበሳም በኦምሃጀር ሁመራም በራማም በኩል ገብቷል ከወያኔ በመጣላቱ ያጣውን የበላይነት እና የበዝባዥነት ቦታ ዳግም አግኝቷል ኮሎኔሉ በቀጥታ በራሱ ባይሆንም በሚዲያ ወይም መገናኛ ብዙሃን ያሉትን ቅጥረኞቹን አሰራጅቶ በሰፊው እየዋሸ ነው የወያኔን መሪዎች ገደልኩ ያስኩ ብሎ እያስነገረ መረጃ አምጣ ሲባል እኔ መቻልኩንም ጀምሯል የጨነቀው የወያኔ መሪዎች ዕጣ ፈንታ ሳይሆን የሚፈራው ያቸናፊነት ትምክህት ያለው መሆኑን በቅርቡ በዝግ ስብሰባው ለብልጽግናዎቹ አስረድቷል ኮሎኔሉ አንድም የተያዘ የወያኔ መሪ አሳይቶ የቀሪዎቹን ሞራል ለማድቀቅ ምንም ፍላጎት የለውም የያዘው መኖሩ ራሱ ቅጥፈት ነው ብንል አንሳሳትም ወያኔም ለስልጣን ሲበቃና ህዝብ ጦርነት ሰልችቶታል ሲል አጫፋሪዎቹ ትጥቅ ትግል የፋራ ነው ስልጡን ፖለቲካ አይደለም ያሉን ትዝ ይለናል ለውጥ አምጥተናልና ትግል በቃ ሲሉ ለስልጣን ራሳቸውን ያበቃው የትግል ስልትም እንደሞተ እንዳበቃለት ያውም የትጥቅ ትግል ሰፍቶ ተስፋፍቶ ባለባት ዓለማችን የሚነግሩን በቀቢጸ ተስፋ እጅ እንድንሰጥ መሆኑን ማንም መሳት የለበትም በተስፋ የሚኖር በምኞት ይሞታል ይላል አርመን የሚል አነጋገር ነበር ድሮ ቢጣራ ባይጣራም አጼው በልፍኛቸው ሚኒስትሮቻቸውን ከፊታቸው ያስገርፉ ነበር ይባላል ጃንሆይ መከሩኝ ይባልም ነበር መንግስቱ ጭፍን ፈላጭ ቆራጭ ሆኖ የቆጡን የባጡን ሲናገርና ሲያዝ በፊቱ ማረም የሚደፍር ጠፍቶ አንድ የሚቀርበው የደርግ አባል ተለምኖ ነበር ሊቀመንበር ያልከው አይሆንም የሚለውና የሚያግባባው የሚያርመው ይባል ነበር መለስም እንደዚሁ ደፍረው አለያሉትን በአደባባይ ያዋርድ እንደነበር ያዋረዳቸው እነ ሌንጮና አሰፋ ጫቦ ሳይቀር መስከረዋል ኮሎኔሉም ሂስፒቴ ወይም የማይወደው ንግግር ከሰማ ፊቱን አጥቁሮ ጀዝባባይ መሆኑን ካወቅ ቆየ በቅርቡ የብልጽግና መሪዎችን በስብሰባ ስድብ ቀረሽ ንግግር አሰምቷቸዋል ለመቃወም ፍርሃት መስፈኑም ተረጋግጧል ለማ መገርሳ ሞክሮ በአሜሪካ ድጎማም ረፍም ተሰጥቶት ዝም ማለት መገደዱም ትምህርት ሆኖላቸዋል መካሪ የተባሉና ሊሆኑም የሞከሩት እነ ካሳ ከበደም ሳይቀሩ ኮሎኔሉ ቅንጣትም ምክር የሚሰማ ሰው አይደለም ባዶ ቀፎ ቢሆንም ግብዝ ነው ሲሉ ተደምጠዋል ኮሎኔሉ የጠገበ አምባገነን ሆኖ ኢትዮጵያን ለጥፋት እየዳረገ ለመሆኑ ምንም ክርክር አያሻውም የምን ሙሴ ግልገል ሙሶሎኒ እንጂ የኢልዱቼን መጨረሻ ልንሰጠው ቆርጠን እንታገል ድል ለኢትዮጵያ ህዝብ አገር አድን ትግል
Yeah.
መልኩና ተምሮ ሳያጨረብረ ተገንዝበለ ተፈጥሮ መርምረ ለምን አትልላል መልኩና ተምሮ ተጭበረበረ ተገንዝበለ ተፈጥሮ መርምረ ከተመለበት በሰረነጠረ ተጨረበረ ተገንዘበለ ተፈጥሮ መርምረ ከተመለበት በሰረነጠረ ሰው ጀመኘ ያጠለረ ውሸታማን እንያጠመረ ሰውነሽሎ ያጠለረ አደናገ
የወያኔን ፓርላማ ምነው ነፍሞላው ቀፎ በመሆኑ ነው እየተባለ ያለው የወያኔን የዴሞክራሲና የፓርላማ ስርዓት ዋሾነት ቧልትነትና ቀፎነት በሚገባ ይገልጻል። ለነገሩ ያለፉት ሁለት አገዛዞችም ፓርላማዎች ወይም ሸንጎች የይስሙላና የመጫወቻ ወይም የመጥጦሪያ ተቋሞች እንጂ የዴሞክራሲያዊ ስርዓት አገዛዝ ነጸብራቆች አልነበሩም። በሐሰት ላይ ተመስርተውና ሐሰትን መሰረት አድርገው የሚገዙ ኃይሎች ነበሩና ናቸውናም ህብረተሰቡን በሐሰት ፕሮፓጋንዳ ናላውን እያዞሩ ባዶ ተስፋን እየመገቡ በቁስሉ ላይ ጨው እየነሰነሱ ቢቆዩም ጸረ ህዝብነታቸውንና ውሸታምነታቸውን ምን ቢፍጨረጨሩ ሊሸፍኑ አቅጧቸው ተጋልጠዋል። በኢህአፓ ላይ መጠነ ሰፊ ሐሰትና ውሸት ያሰራጨው ያለፈው አረመኔ ስርዓት ሲሆን ዛሬም የዚሁ ስርዓት አገዛዝ ጋሻ ጃግሪዎች በወንጀላቸው ማፈርን ትተው እንዲያውም ኢህአፓን ሊከሱ አዲስ ታሪክ ሊተርኩ ጀግና ተባብለው ሊሸላልሙ ተነስተዋልና ያ ጊዜ ያለፈበት ውሸት ሁሉ ተሐድሶ ተፈቶት በመናፈስ ላይ ነው ነበረ ትዛለም ምስክርነት እነው አቀረምን እያሉ ትናንት እርምጃ ይወሰድበት እያሉ ስንቱን የፖለቲካ ሰኛ ሰነድ ላይ እንዳልፈረሙ ሁሉ ዛሬም አይናቸውን በጨዋጥበው ሐሰትን በኢህአፓ ላይ ያሰራጫሉ። የማያውቁትን ታሪክ አወቅን ብለው
حقن انقاو گللو بر يولدو شتاچون بمصحاف ملك افاتمو اندي اثراچوم وياني مولو تببرن يادرگلاچوال لنزيه يحسد تراجوش بزرزر ملس مستت باننگددم الفو الفو گن بمدگاگمو اونت مسلون داي وسد وشتن وشت بلو مقالت يقد يهونات يابا بهاگر وداد الناسراماجي تبتال جوش يتمسرته نوصاله يحسد زماجو تشو يابا عندم بشعبه عليهم بمئراباويان يصلل هذا الجيتوش تمسرته بلو يواشاله ሌሎች ደግሞ አዲስ ታሪክ በመጻፍና ራፋቸውን መስራችና አልፎም ያልነበሩትን ያመራራ ባልነት ለራፋቸው ፈጥተው ያስተረካቸውን ሳብሩ ያስደምጣሉ። አባል ነበርን ለፈፋም ከተለው ለሚያቀርቡት ሸት ማጠየቂያ ሆኖ ይገኛል። ነበረ ነበርን ለማለትና የራስን ውሸት እንደ ሀቅ ለማቅረብ ነው። በኢሃፓ መስራች ጉባኤ ተገኝተው አማራጭ ተመድበው ከነበሩት ዛሬ በህይወት ያሉት ሁለት ብቻ ሲሆኑ በድርጅቱ የከተለው ደግሞ አንድ ብቻ መሆኑ ሐቅ ነው። ስለዚህም የነመስራች ነበርን ጫጫታ የሐሰት ታሪክ መሆኑ ይጋለጣል። ኢሃፓ ተመስርቶ የዘራዊቱን እርሾ ሻቢያ ዘንድ ሳይሆን በፍልስጤሞች ዘንድ አፈልጥኖ ወደ ሀገር ሊያስገባ ሲነሳ በሶማሊያ በኩል ወደ ባሌ በሱዳን በኩል ደግሞ ወደ ጎንደር ጎጃም መዝለቅ ባለመቻሉና ትግሉንም መጀመር ስለነበረበት ወደ ትግራይ ለመዝለቅ በመወሰኑ ከሻቢያ ጋር ግንኙነትን አደረገ። ሻቢያም አንዱ ክፍል ሊተባበር ቢነሳም ሌላው ክፍል ደግሞ ኢሃፓ የኤርትራን ቀኝ ግዛትነት ካልተቀበለ በሚል ንትርክ ጀምሮ ወደ ትግራይ መዝለቅ የነበረባቸው በዚያው በኤርትራ በረሃ ለአመት ያህል መቆየታቸው የግድወነ። ሻቢያም በዚህ ወቅት ወያኔን በማደራጀትና ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ በማስፈረምም የወያኔ ቡድን የኢሃፓም ኃይል ቀድሞ ወደ ትግራይ እንዲዘልቅ አደረገው። የኤርትራ ግንባሮች ኢሃፓን በወዳጅነት ሳይሆን በጠላትነትና ትምክህተኝነት ፈርጀው ሊያጠቁት ለመባጀታቸው ደግሞ ምስክር የሚጠይቀን ሊኖርም አይችልም። ኢሃፓ መቼም ቢሆን ግን ታሪኩን ክዶ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ አልፈረመም። ችግሩ በሰላማዊና ዴሞክራሲያዊ መንገድ አልፎም በተጨባጭ በፌዴሬሽን ተሰስር ይፈታ አለንጂ ወያኔና የደርግ ታሪክ ሸምጣጮች በሞላ ያገዛዛቸውን መሰረታዊና ጸረ ህዝብ ጥፋቶች ሁሉ በኢሃፓ ላይ ለመላከክ መጣራቸው ያለና የከተለ ነው። አንዱ የደርግ ሻምበል ለምሳሌ ጀብሃ ለኢሃፓ መሳሪያ ሲሰጥ ኢሃፓ ሶማሊያን ደግፎ በደርግ ጦር ላይ ሲተኩስ እንደነበር ወዘተ ጽፏል። መንግስቱ ያዞምባውን እየረጨ ኢሃፓ ዚያድ ባሬን ደገፈ ብሎ ጦሩን ያታለለበትና በግርግሩም ኢሃፓ ላይ ዘመቻውን ያጣጣፈበትን ውሸት ሲያድስ ነው። የኢሃፓ አባላት በተለይም በጦር ውስጥ የነበሩት ህይወታቸውን ለሀገራቸው ሰጡ እንጂ ጠላትን ወዳጅ ብለው በወንድሞቻቸው ላይ አልተኮሱም። ኤርትራንም ያስገነጠሉት ችግሩን መፍታት ያቃታቸውና በፍጅትና ግድያ ለግንባሮቹ ደጋፊዎችን የሰጡት አገዛዞችና ግንባሮቹን የረዱት የባዕድ ኃይሎች እንጂ ኢሃፓ አይደለም። ዛሬ ጀግና በሉን ባዮች የደርጉ መኮንኖችም አብዛኞቹ አረመኔው መንግስት መሪዎቻቸውን ሲገድል በዝምታ የተቀበሉና ጦሩንም መምራት አቅቷቸው ሽንፈትን የተከናነቡት ናቸው ተጠያቂ። ከሻቢያ ዶላርን ተቀብለው ምስጢር ያሽወለቁ ጦሩን ለሽንፈት ያደረጉ ኢሃፓዎች ሳይሆኑ ከሃዲ ጀነራሎች ነበሩ። መፈንቅለ መንግስት የሞከሩትን በግፍ የጨፈጨፉ ያገዛዙ ኮማንዶዎችና ወታደሮች እንጂ ኢሃፓል ነበርም። ደግሞም ያገር ልጆችን በሽብር ጨፍጭፎና አገር ወዳድ መኮንኖችን ረሽኖ አገራዊ ኃይልን በማዳከሙ
ለግንባሮቹ ድልና ባጠቃላይም ለጠባቦች መጠናከር ድልዳል አመቻችቷል። ታቆ ይኾኖ ሳለ ውሸትን መለፈፉ ምን ይጠቅማል? ሀገር ያስረከበውን አገዛዝስ ጀግና ብሎ ለማወደስና ለመሸላለም ማሯሯጥ ምን ይባላል? ይሄባ ህብረ ብሔራዊ ድርጅት ስለነበረም በአቋሙ ደረጃ በትምክህት ሆነ በጥበት ሊከሰስ የሚችል አልነበረም። ዛሬም ቢሆን ጠባቦችን ሁሉ በመታገል ላይ ነው። ትምክህት አንቋቸው በህዝብ ላይ በጅምላ የሚያጓሩትንም በመታገል ላይ ነው። ጸረ ወያኔን ቢሉም ለህዝብ አንድነት ጠንቀናቸውና በመሆኑም ያባ የአማራዎች ድርጅት ነው ሲባል የከረመውና አሁንም በአንዳንድ ጠባቦች የሚስተጋባው ሐሰት መሆኑ ለማንም ግልጽ ነው። በሌላ በኩል ደግሞ ያባ የትግሬዎች ወይም ኤርትራውያን ድርጅት ነበር ብለውም የሚዋሹትንም መጥቀስ ያስፈልጋል። በብሔረሰብ ደረጃ ጠበው ያሉ ቡድኖች የኢሃፓ ህብረ ብሔራዊነት ቢቆጠቁጣቸው የሚገርም አይደለም። ያ ኤርትራውያን በኢሃፓ አባልነት ተሰልፈው ታግለው መስዋዕትነት መክፈላቸው የኤርትራንም ግንባሮች ያስቆጣ፣ የኦጋዴን ተወላጆችም ኢሃፓ ውስጥ አባል መሆናቸው ሶማሊያን ያበሳጨ፣ በርካታ ታኦሮሞች ሀፓም ሆነው መታገላቸው ኦነግን ያበገነ መሆኑም የታወቀ ነው። በሀፓ ውስጥ ከሁሉም ብሔረሰቦች የተውጣጡ ታጋዮች ተሰልፈው ታሪክ ሰርተዋል፣ እየታገሉም ናቸው። ሀገሬ ኢትዮጵያ ብሔረሰቤ ሀፓ ብለው የታገሉ ናቸው ማለትም እንችላለን። ማን ከየት እንደመጣ ለሀፓዎች ዋና ጥያቄ ሆኖ አያውቅም። ኢትዮጵያዊነትና ዴሞክራሲያዊነት ህዝባዊነት ነበር ዋናው ጉዳይ። አሁንም ቢሆን ይሄ ነው ዋናው ተፈላጊ እንጂ ውልደትና ብሔረሰብ ምንጭ አይደለም። ኢሃፓ የኢትዮጵያ እንጂ የአንድ ብሔረሰብ ድርጅት አይደለም። እስቲ ሌሎች ይህን ይበሉና ሀቅ መሆኑ ይፈተሽ። የብሔረሰብ እኩልነት ይረጋገጥ ስላለም አንድነትን ተጻረረሉ የሚፈልጉት ደግሞ ስለ አንድነትና መብት ከቶም የተረዱ አይደሉም። ስለዚህም የኢሃፓን አገር ወዳድነትና ኢትዮጵያዊነት ማንም ሊጠይቅ የሚችል ኃይል የለም። የኢሃፓን ያህል ለአገሩ አልተዋደቀምና ወያኔ ኢትዮጵያ ትገነጣጠል ብሎ ለግንጠላ የታገለና አሁንም ኢትዮጵያን እያደማና እያዳከመ ያለ ካዲ ኃይል ነው። የታወቀው ጸረ ኢትዮጵያ ስብሐት ነጋ በሶማሊያ ወረራ ጊዜ ደርግ ላይ ተኩስ አቁመን ከጦሩ ጋር ልንሰለፍ ነበር ያለው ጭልጥ ያለ ውሸት መሆኑ ግልጽ ነው። ከግማሽ በላይ የኢትዮጵያ ምድር የሶማሊያ ነው ብሎ ፈርሞ በሞቃዲሾ ቢሮ ከፍቶ በሶማሊያ ይረዳ የነበረው ወያኔ የዚያድ ባሬ ጭፍን ደጋፊ መሆኑ የሚታወቅ ሀቅ ነው። ዛሬ በየድርጅቱ የተቆለቆሉት ብዙዎቹ ደግሞ ኢትዮጵያን ካንበረከከው አረመኔ ኮሎኔል ጋርና ጎን ተፈልፈው ህዝብን ሲያጠቁና ሀገርን ሲጎዱ የነበሩ ናቸውና ስለ ሀገር ወዳድነት ሊያወሱ አይችሉም። ቆመንለታል አሉትም ብሔረሰብ የተዋደቁም አልነበሩም። አጋጣሚ ባመቻቸው ሁሉ ስልጣን ከያዘው ጋር እየተቃቀፉ ህዝባችን ያሉትን የረሱ ነበሩ። ያባ ከደርግም ሆነ ከወያኔም ጋር ተቃቅፎ ህዝብን አልካደም፣ ማለትም ሀገርን ለጥቅም አሳልፎ አልሰጠም። ያባ ባረመኔው የደርግ ሽብር ሲጠቃ የቀበሌና ከፍተኛ ታጣቂዎች ወይም የሽብሩ አራማጆች የነበሩ ዛሬ በየድርጅቱ ተሰግስገው ያና ሰቃቂና ሳፋሪ ታሪካቸውን በመደበቅ ቁሸት የሚነዙት እነማን እንደሆኑ ህዝብ ያውቃል። يدرق شمانيوش ينبرو إهابتوش يلوم هزبن كدو كنبرو تنا درجتو لتيك أباتشو كمايشلو يأنجا منغا ليلا وياني سيمتام إهابتال قدياننا لأسد تدار رغنشي أن غبرك زيابير غايم بعد دي سابابا تتاقصو تساوونجي بوياني عالتشوموم ወይም ካገር የመውጫ ቪዛ ተሰጥቶ ታባላቱን አፊዞ ባፋፋሪ መንገድ መሪዎቹን ካገር አላወጣም ይያባ ድርጅቱንና ህዝብን ለወያኔ ያሳልፈው ሊሰጡ የቃጡትንም አንጃ ብሎ አሰገደ እንጂ በርቱ አላላቸው ዛሬም ቢሆን መለዘናዊ ኑንወይ ህገወያኔን ተቀበሉልኝ ሲል ጆሮ ሰጥተው ህዝብን የሚክዱትን ያውግዛል እንጂ ሂዱለት ጎበዞች አይልም ያባ ማነው ኢትዮጵያዊ ታዲያ ለሀገሩ የታገለና የተዋውና መከራን እየተቀበለ ያለው ወይስ አገሬ አገሬ ብሎ በዘፈንና በማቅራራት ተወስኖ ሀገር ስትጣራ ጆሮውን ዘግቶ የግል ኑሮውን የሚያመቻቸው ኢትዮጵያዊነቱን የካደው ሰበናውን ለባርቱ ጃር የሸጠውና ራሱን ያዋረደው ሀቁ ሲታይ ግን ኢትዮጵያ ማን ነው የሞተልኝ በተን የቀድሞውና የዛሬው የባንጃ መንጋ ሳይሆን ስማቸው የሚጠራው የቀድሞ አርበኞችና በቅድሚያ ደግሞ የኢሃፓ ነው። ኢሃፓ ሌሎች ድርጅቶችን ያጠቃል ተብሎም በሐሰት በድግግሞሽ ይቀርባል። ቂመኛ ነውም ይባላል። በመሰረቱ የወጋ ቢረሳ የተወጋ አይረሳ ነውና ስንትና ስንት ሺ ጓዶቻችንና ህዝብን የፈጁትን ለነፋረድ በነነሳ ለነወቀስ አይገባም። በጠላት ላይ ቂም ማያዝና ጥላቻን ማያዝ ተገቢና አስፈላጊም ነው። ጠላትን ወዳጅ ማለት ለውድቀትና ባርነት ዳራጊ ነውና ያባገን ዳገር ትግል አስፈላጊ ሆኖ በተገኘበት ደግሞ ትናንት ካደሙትና ወንጀለኛ ብሎ ከፈረጃቸውም ጋር በጋራና ወቅታዊ ጣላት ላይ ለመረባረብ ሲል ብቻ አብሯቸው ለመሰለፍ ሞክሯል። ያፈሰሱት ደም ያቃዣቸው በነሱ ብዙ ያባን ሊያጠቁና ሊወጉ ወይም ሊያዳከሙ ቢነሱም ቅሉ ጓዶቻችንን ባቲም ባይፈጀውና አስፈጀው የወያኔ ቀድሞ መሪ ከወያኔ ተጣላው በማለቱ የደርግ አመራር አባልና ሞትን ፈራጅ ዳኛ የነበረውም ኮሎኔል በዘመናዊ ባንዳነት ተፈርጆ የነበረውና ስንቱን ወጣት በነጻ እርምጃ አስፈጀውና የፈጀውን ቡድን የሚመራውም ሳይቀር ዛገር ጥቅም በሚል በግንባር ደረጃ ያፋር ፖሊታገል መመከሩ የማይካድ ሀቅ ነው። በሌላ በኩል ደግሞ ዛሬ በየድርጅቱ የተፈገሰጉ ወንጀለኞች የህዝብ ጎራ ለመቀላቀል ቢያንስ ንሳይግ ብሎ መጠየቅ ቻንስ ነው የሚልም ጥፋታቸውን መኑ ህዝብንም ይቅርታ ጠይቆ ብሎ ያፋ ትክክለኛና ተገቢውን አቋም ወስዷል። ያፋ ጀምቷል ተጠቅቷል የህዝብ ስቃይም ይስማዋልና ህዝብን የበደሉትን በዝምታ ከጠቀያቸው የንጹሃን ደም ጋር ሊያቀፋቸው አይቻለም። በዋናው ጣላት ላይ በማተኮር በሚል ዝም ቢላቸው አልተውትምና ዝም ሊላቸው አልቻለም። የትናንት ወያኔዎች ማለትም ወያኔ ለስልጣን ሲበቃ የወያኔ ቁንጮ መሪዎች የነበሩና ህዝብን የበደሉ ጦርነት እንሰራባችኋለን ያሉን በያፓ ላይ ጦርነት የከፈቱ አባላቱን የገደሉና ደርዛቸውን ያጠፉ ዛሬ አይናቸውን በጫጥመው ያጠፋ ነው የለም የምናውቀው የለም በሚልና ሁሉንም ጥፋት በመለስ ዜናዊ ላይ ብቻ ጥለው የህዝብ መሪ በሉን ሲሉ ያፓ ይሄን አስተቃቂ ሁኔታ ሊያስተናግድ ወይ በዝምታ ሊያልፈው አይችልም። ዛሬ የሆነ ድርጅት መሪነን ስላሉ ብቻ ከበሬታ ሊሰጣቸው የሚችልና የሚገባ አይደለምና ቀይ ሽብር መካሄዱን የሚክድ የኢሰፓ መሪ የነበር ዶክተር ደግሞ የሆነ ድርጅት አባል ነውና ዛሬ ያን ቆሻሻ ታሪክ ሆነ ዛሬም ሸብሩን በመካድ የሚለፈፋውን በዝምታ አሳልፉት ሊባል የሚገባ አይደለም። ብላንክቼክ ወይ ሙሉ ስልጣንን ሰጥቶናልና ይፍቹት ህዝብን ሲል መንግስቱን ይገፋፋይ ነበር። የዶክተር የጓዳችንን አይን በሳንጃ ለጠፋ ይመከረና በባንዳነት ተሰልፎ አረመኔውን ድርግ ሲያገለግል የነበረ የዛሬ ፕሮፌሰር መሳሪያ ይዛችኋልና ተጠቀሙበት ብሎ ያሳሰበና ለሲቪል ስልጣን እንዳይለቅ ድርጉን ይመክር የነበር እና መለስን ልጄ ያለ ፕሮፌሰር ዛሬ የሆነ ድርጅት አባል ሆኗልና ትግልን ሲያደፈርሱና ወደዱም ጠሉም በተጨባጭ ወያኔን ሲያግዙ በዝምታ እለፋቸውን ይሃፓ የሚሰማ አይደለም። በሚባለው መንገድ ከቀጠለኮ ነገ አረመኔውን መንግስቱን ጀግና ብለው ሊሸልሙ የሚያቆቁቡት ይሳካላቸዋል ማለት ነው። ህዝብ ጀግናውንና ወንጀለኞቹን መለየት መቻል አለበት። በግርግር ወንጀለኛን አገዛዝና ቁንጮቹን ጀግና ብሎ ለመሰየም የሚደረገው ርብርቦሽ በመሰረቱ ጸረ ህዝብ እንቅስቃሴ ነው። ንስሐ ይቅደም፣ ሐቁ ይነገር። የትግልና የህዝብ ጎራ ወንጀለኞች የሚርመሰመሱበት ከሆነ ህዝብ በዋና ጠላቱ ላይ ድልን አያገኝም። ቢያገኝም ከሚወድቀው አገዛዝ የባሰ ሆኖ አገርና ህዝብ ያስለቅሳል። ስለዚህም ያፓ የህዝብ ትግል እንዳይጎዳና የጠራ እንዲሆን ፈለገ እንጂ ድርጅቶችን ለማጥቃት በሚል ተንቀሳቀሰ ማለት ሐሰት ነው። የዚህ ልጅ ጉዳይ ሌላ ገጽታ ደግሞ ከዚህ በፊት ጣዖት አንጠርብም አናስጠርብም ያልነውን ይመለከታል። ያፓ ስለ ድርጅትና የድርጅት መሪዎች ያለው ግንዛቤና አቋም ከሌሎች መለየቱ ሐቅ ነው። ድርጅት ህዝብን ለማገልገል ለማታገል መሳሪያ ሆኖ መገኘት ያለበት እንጂ በህዝብ ላይ የሚጫን አውቀልሃለሁ ባይጎድ ሊሆን አይገባውም ብሎ ያምናል። የድርጅት መሪዎችም በጽናታቸው ንቃታቸው ቆራጥነታቸውና ችሎታቸው የተነሳ በቦታው ይመደባሉ እንጂ በድርጅትም በህዝብም ላይ የሚከፈሱ ሁሉን አዋቂ ሁሉን አዛዦች ግብዞች ሊሆኑ አይገባም ብሎ ያባ ያምናል። ሐውልት ይሰራልን ሁሉም በርከክልን ጣዖቶች ሊሆኑም አይገባም ባይ ነው። ስለዚህም የድርጅት መሪዎች ያጠፉ ባባሎቻቸውም ሆነ በህዝብ ሊተቹ የሚገባቸው ናቸው እንጂ ስልጣናቸው ማይደፈር ወይም ከተተቹ ክብር ነክ ወንጀል የሚሆን ከሆነ ድርጅቱ ችግር ውስጥ መግባቱ የማይቀር ነው። ነውና ያባ ፈላጭ ቆራጭ የሚሆን አንድ ሊቀመንበር በውስጡ አልሰየመም። ለመሆን የቃጡትንም ባጭር አስቀርቶ ያው አንጃነታቸው ወይም በታኝነታቸው ማጥ ውስጥ ገብተዋል። የድርጅት መሪዎችን በስራቸውና በጽናታቸው ማክበር ሲገባ በሌላ በኩል ተክለሰውነት ገንብቶ ጣዖት አድርጎ ማምለክ ደግሞ ድርጅትንም ትግልንም ይጎዳል። ሃይማኖት ላላቸው ደግሞ አምልኮ ተባዕድ ይሆንባቸዋል። ከዚህ በፊት አንድ ማሪን የጋንዲ ማርቲን ሉተር ኪንግ እና የኢየሱስ ጥምረትና ነጻብረቅ ናቸው መባል ተደርሶ እንደነበር እናስታውሳለን። ነገርን በልክና በሚዛን መያዝ ብልህነት መሆኑ መረሳት የለበትም። በሶቪየት ህብረት ስታሊን፣ በቻይና ማኦ ዜዶንግ፣ በኮሪያ ሟቹም ሆነ ያሁኑ ኪሞች በጸያፊ ተክለሰውነትና ጣዖትነት ዴሞክራሲን በፓርቲያቸው ውስጥም በአገር ደረጃ ማጥፍተው የተቃወማቸውን ሁሉ ለማፈን እንደቻሉ ታሪክ መዝግቧል። ያፓ ግን የጋራ አመራር ያለውና ማንም ግለሰብ እንደ ልቡ የማይፈነጭበት መሆኑንም ባለፉት 38 ዓመታት በሚገባ አስመስክሯል። ሌሎች ድርጅቶች ግን በራሳቸው ላይ ቁንጮ ባለስልጣን መሪ ሰይመው ወያኔም ሆነ ሻዕቢያን ማየቱም ይበቃል። ዴሞክራሲን በውስጣቸውም ሆነ በአገር ደረጃ አጫጭተዋል፣ አጥፍተዋል። ሀገር ወዳድ ድርጅቶችም የተባሉት እንዲሁ ወመሪነት የሰየሟቸውን ግለሰቦች ወደ ጣዖትነት ደረጃ ለማድረስ እንደብ እየፈለጉ በአቋም ደረጃ ትችት ሲደረግ መሪዎቻችን ተደፈሩ ብለው ቡራ ቀረዩ ያሰማሉ። የአባ ግን ማንንም ድርጅት አልሰደበም፣ መተቸት ያለባቸውን ግን ተችቷል። ትችትና ስድብ ግን ለየቀልናቸው። ያፓ በራሱ ስምም ሆነ አባላቱ በጣፋቸው ጽሁፎች ማንንም ድርጅት ወይም መሪ አልሰደቡም። ስድብ ማለት በአሁኑ ጊዜ በያፓና በመሪዎቹ አባሎቹ ላይ የሚካሄደው የስም ማጥፋት ርካሽ ዘመቻ ነው። ትችት ግን የተዛባና የተሳሳተ የፖለቲካ አቋሞችን ተንተርሶ የሚደረግ ሂስ ነው። ያፓ በይስና ግለይስ ያምናል። ይህን ልምድ እንደ አንዳንድ ድርጅቶች ራስን ሰድቦ ለተዳቢ መስጠት ነው ብሎ አይወስደውም። የተቃዋሚ ድርጅት መሪ ጫማ በአንድ ደጋፊ በአደባባይ ሲሳም የድርጅት መሪዎች አባላትን ሳያማክሩ ከገዢው ኃይል ጋር ሲፈራረሙ ንብረት ሲባከን ሲታይ ምስጢር በአደባባይ ሲሰጣ አሰራር ሲጓደልና ትግልን ሲጎዳ ምርጫው ላይ ማዕቀብ መደረግ ሲገባው በምርጫ ተሳትፎ ሲደረግ ወዘተ ኢህአፓ የመተቸት መብት ብቻ ሳይሆን ግዴታም አለበት። አባላትና ህዝብ ተስፋ ቆርጠው ከትግሉ እንዳይርቁ መታረም የሚገባው ነውና ያፓም አቋሙና በተግባር ስህተት ከፈጸመ መተቸት አለበት። ሐሰቱን ሐሰት የተሳሳተውን ተሳሳተ ይላል እንጂ የሹም ዶሮ ነኝ ማነክቶኝ ሊል አይችልም። ከዚህ ግንዛቤ ከተነሳን ድርጅቶቹ ሲተቹ ተፈደቡ የሚልን የሐሰት ክስ መደርደር ያከትማል። የበላይነትና ፍጹም ከበሬታ ሊሰጠው የሚገባው ህዝብና ሀገር ናቸው። የድርጅት መሪዎች ሰዎች እንደመሆናቸው መጠንና ትግሉም ገና ተጀመረ እንጂ የተገባደደ ባለመሆኑ ስህተት መፈጸማቸው የሚጠበቅ ነውና መተቸት አለባቸው ይገባልም። አድሃሪ፣ አድርባይ፣ ጽንፈኛ፣ ጠባብና ትምክህተኛ ማለት ስድብ ሳይሆን የፖለቲካ አቋምን መግለጽ ነው። በቀድሞ ተማሪዎች ማህበር ብዙ የሐሳብ ፍጭት መካሄዱ ለጥራት ረዳ እንጂ አልጎዳም። በሐሳብ የተለያዩትም ተከባብረው ቀጥለዋል። የዛሬ ዋሾዎች ሊሉ እንደቃጡት ነጋጠባ ሲደባደቡ አልነበረም። የጠራ አቋምና ግንዛቤ መያዝ በጣም አስፈላጊ መሆኑን የማይገነዘቡ የትራንስነጠቅ ፖለቲካ አባወራዎች ግን የሐሰት ፍጭት ተራ ንትርክና መሰዳደብ ይመስላቸዋል። ተራማጆች ያኔ ልዩነታቸው የማይታረቅ ደረጃ ሲደርስና በፖለቲካ ድርጅት ደረጃ መደራጀትም ሲከሰት መለያየታቸው የግድ ሆኗል። በዚህ መሰረት ኢህአፓና መኢሶን ለም በሰላም አልታገሉም የሚለው ትችት ውድቅ መሆኑ የሚታይ ነው። የመንግስት ስልጣንና የወደፊት የሀገሪቷን የፖለቲካ እጣ የሚመለከት ልዩነት ነበርና ማሸጋሸግ የሚቻል አልሆነም አልነበረም። ያኔ ኢህአፓና ወያኔ ሊግባቡ ያልቻሉት ዛሬ አንድ የወያኔ ቀድሞ መሪ እንደዋሸው በትግል ስልትና ቦታ ተለያይተው ሳይሆን በመሰረታዊ የህብረተሰቡ ቅራኔ አፈረጃጀት ላይ ተለያይተው፣ ማለትም ወያኔ የብሔረሰብ ቅራኔ ዋና ነውና ሁሉም ይንገጠሉ ባይ ነበርና ወያኔም ኢህአፓን ከትግራይ መሬት ውጣ ስላለውና ጦርነትም ስለከፈተበት ነው። ዛሬም ቢሆን ወያኔን በሚደግፉ ተለጣፊዎችና ወያኔን ማስወገድ በሚሉ ሀገር ወዳድ ድርጅቶች መካከል መቻቻል ሊኖር አይችልም። የነበሩትን ቅራኔዎች በማባባስ ሌሎች ኃይሎች ሊጠቀሙ ቢጥሩም የቅራኔዎቹ መንስኤ ግዴለሽነት ወይም የፖለቲካ ብስለት ማጣት ሳይሆን የተቃረኑ አቋሞችን በመያዛቸው ምክንያት ነበር። ሀገር ወዳድ ኢትዮጵያዊ ድርጅቶችና ለምሳሌ ኦነግ ሊተባበሩ ሳይችሉ የቆዩትም ኦነግ ኢትዮጵያዊ አይደለንም፣ አላማችን ተገንጥለን ነጻ ኦሮሚያን መመስረት ነው ስለሚል መሆኑ ይታወቃል። ሊታረቅ የሚችል አቋም አይደለም። ሊታረቅ የሚችለው ኦነግ አቋሙን ቀይሮ በኢትዮጵያ አንድነት ክልል ስር የኦሮሞን ህዝብ መብት ተቀበላለሁ ካለ ብቻ ነው። አሊያም አገር ወዳድ ኃይሎች የኦነግን አላማ ከተቀበሉ ይህን በተመለከተ ደግሞ ኢህአፓ የሆነ ግን የመገንጠል አቋም ለኦሮሞ ህዝብ የማይጠቅም ነው ሲል ሲተች ቆይቷል። ኦነግም ኢህአፓን ያበሻ ትምክህተኛ ሲለው ዘመን አልፏል። ይህን ትችት በመሰንዘሩ ኢህአፓ ኦነግን አልሰደበም ወይም የኦሮሞን ህዝብ መብት አልተቃወመም አልተጻረረም። ወደ ዝርዝሩ ከመጣን ደግሞ ከጸረ ኦሮሞ አገዛዞች ጋር አብሮ ተሿሚ ሆኖ የነበረው ኦነግ እንጂ ኢህአፓ አልነበረም። ስለዚህም ወደ ተነሳንበት ነጥብ ስንመለስ ኢህአፓ ትግሉን ቀና መንገድ ለማስያዝና የህዝብን ጎራ ለማጠናከር ትችቶችን በግዴታ ደረጃ ሰነዘረ እንጂ ማንንም ድርጅት አልሰደበም ወይም ዘንድሮ ሊባል እንደተጀመረው አልነደፈም። መንደፉን ንምነኝ ላለውና ለቆሸሸው ዝምብ ኃይል የተወለድ ነውና ሂስና ትችትን መገደብ ደግሞ ጥራትንና ብሎም ጥንካሬን ማጥፋትና የግለሰቦችን አጓጉል የግል ክብር ከሀገርና ህዝብ ጥቅም በፊት ማድረግ ነው። ያባ የባዕዳን ፍጡርና መሳሪያ ነው ብለው ሀቁን ገለው ውሸትን ሊያነግሱ የሚጥሩት ሁሉ ለሀገርና ለህዝብ ብሎ የተነሳውንና በንቃቱም የተጠናከረውን ትውልድም የባዕዳን መሳሪያ ነበረ ብሎ በሐሰት የሚወነጅሉ ሁሉ ራሳቸው የባዕድ መሳሪያና ቅጥረኛ መሆናቸው ሊጋለጥ የሚገባው ነው። የአጼው አገዛዝ አገሪቷን ለአሜሪካ ሰጥቶ የአሜሪካ ወታደሮችን በአገር መሬት ሰፍረው እንደ ልባቸው ሲፈነጩ ነበር። ወደ ኮሪያና ወደ ኮንጎም የተደረገው ዘመቻ በመሰረቱ የምዕራባውያንን ጥቅም ለማስጠበቅ እንደነበርም ማንም አይዘነጋም። በደርግ ዘመንም አገሪቷን ለሶቪየት ህብረትና አጋሮቿ ተሰጥታ እንደነበርም የምናውቀው ነው። ወያኔም ለአረቦችና ለሶማሊያ ለምዕራባውያንና ለሱዳን ያደረ ኃይል ሆኖ ቆይቶ ስልጣንን ከያዘም በኋላ ጨለጥ ብሎ በአሜሪካና እንግሊዝ ጫማ ተረድቆ አገርን በገንጠል አዳክሞ ሱዳን በአገሪቷ እንዲፈነጭና መሬት እንዲይዝ ፈቅዶ ህዝብን ለባዕዳን ጭፍንና ዘረኛ ብዝበዛ አጋልጦ ባዕዳንን ለማስደሰት ብቻ ዜጎችን ወደ ሶማሊያ ልኮ አስፈጅቶ በአፍሪካ ቀንድ የዘመናዊ ቀኝ ገዢዎች ተጠሪና አገልጋይ ሆኖ ያለ ነው። ዛሬም ቢሆን ጸረ ወያኔ ነን እያሉ ግን የባዕዳን ኃይሎችን ጥቅም ለማስጠበቅ የተነሱ እንዳሉ ለህዝብ ምስጢር አይደለም። ኢህአፓ ግን በዚህ ክህደት ሆነ አገርን አሳልፎ በመስጠት ወይም ለባዕዳን ተጎንብሶ አገርን በመጉዳት ከቶም ሊከሰስ የሚችል ኃይል አይደለም። ሐቁ ከተነገረና ከታመነ ውሸት ካልነገሰ የፈጠራው ወሬ ካልሰፈነ ማለት ነው። ታዲያ ምነው ውሸቱ ቢያከተምና ሁሉም ሐቅን ቢቀበል ይቀጥላል።
Thank you.